በደም ሳሳው ባህልን ልማድን በሙሉ ተከለ ማቅረብ ያስቸግርም ብዙ የተለመደ አይደለም። ምናውቀው ባላንጣዎች የሚፈላለጉበትን የአመራር ወይም ያስተዳደር ባህል ነው የታዘብነውና በቀደሙት ፍራቶች ውስጥም መለስ ብለን እንመለከት ይህን እንግዳ ባህል ምናልባትም አዲሱ ጠቅላይ ሚኒስትር በሳቸው ቋንቋ መደመር የሚሉት መቻቻልና ፍቅርን ማስቀደም የሚሰብኩት እንደመሆኑ እዛም ለልናየው ምድል ይሰጣል። ይሁን እንጂ የተለመደ አሰራር እንዳለ መሆኑ ያንድ መሪ ብቻ ሳይሆን ስር የሰደደውንም ባህል መታገል መጋፋት የሚጠይቅ እንደመሆኑ ተግባራዊነቱን ተጨባጭነቱን እንዴት ያዩታል አቶ ይልማ? ተመራጭነቱን ጥያቄው ሳናስገባ
ትክክል ነው አሁን ያስቀምጥከው። አንተ ፍላጎት ብቻ አይደለም አንተ በምታየው መንፈስ ብቻ አይደለም ዓለም የምትሄደው እየተቻለህን ታጠርቃለህ። ያለማሰለስ ያለማቋረጥ እነዚህን ሰዎች ከምን የሚያርቃቸው ወይም ደግሞ በተለየ አቋም ላይ አስንቶ የሚያቆያቸው ምንድነው? ስጋታቸው ምንድነው? ጭንቀታቸው ምንድነው? እነዚህን ስጋቶች በግልጽ መቅረጽ እና ማወቅ ከቻለ ደግሞ መፍትሄው ምን መሆን አለበት? ይህን ስጋታቸውን እንዴት ነው የምንቀይረው ወይም የምናጠፋው የሚለውን መውሰድና በዛ ላይ ቁርጠኛ እርምጃ መውሰድ ማለት ለምሳሌ የአሜሪካን ሁኔታ ያየን እንደሆነ እንደዛ ነው የሆነው። ከመገንጠል በስተቀር ስቴቶቹ ድግሪ ስቴቶች የደቡብ ስቴቶች የሚያቀርቧቸውን ብሶቶች ለመፍታት ወኔ ነበረው አብርሃም ሊንከን እና የእርሱ ቡድን የማይነካው አንድነት ብቻ ነበር። እና ስፔሻል ትሪትመንት ወይም ደግሞ የተለየ አመለካከት ሊኖረኝ ይገባል፣ የኔ ገበሬዎች እንደዚህ ናቸው፣ የኔ ኢንዱስትሪ እንደዚህ ነው፣ የኔ እርሻ እንደዚህ ነው የሚለው ኢቨን በአጠቃላይ ባርነት መጥፋት እንዳለበት ባርነትን የምንቀበለው ነገር እንዳልሆነ እያወቅም የባሪያ ማስወገድ እርምጃውን እነዚህ የደቡብ ስቴቶች የደቡብ ክልሎቹ ቀስ በቀስ ደረጃ በደረጃ ከዛ እንዲወጡ ፈቅዶላቸዋል። ከመንግስቱ ላይ ባርነት ክልክል ነው ቢልም እንኳን አስተሳሰኛ ፈቅዶላቸዋል። ለምን? የሚያስጨንቃቸው ነገር ነበር። የኑሮ ስርዓታቸውን በአንድ ጊዜ የሚያጠፋ ወይም ደግሞ አደጋ ላይ የሚጥል ነበር። ኢኮኖሚያቸውን የሚጎዳው ነገር ነበር። ስለዚህ ባይ ኤክሰፕሽንም አንዳንድ ነገር ይደረጋል እና እነዚህን ነገሮች የማድረግ ስልትም መኖር አለበት። በግትርነት አይደለም። በተለይ ደግሞ የሚቃወሙና ስጋት ያለባቸውን አካባቢዎች በተለየ ሁኔታ አኮሞዴት ማድረግ ለተወሰነ ጊዜ።
አቶ ይልማ በዚህ የባላንጣዎች ቡድን በተሰኘው መጽሐፍ መነሻነት በዝርዝር ጨምቀው እንዲስማማ አድርገው ባቀረቡትና ለኛም ለአድማጮቻችን ባጋራነው ጽሑፍ ላይ ከሚዘረዝሯቸው ታላላቅ ምሳሌዎች የሊንከንን የራሳቸውን ጠባዮች የሊንከንን ታላቅ መሪነት የባላንጣዎችን ቡድን ደግሞ አሸናፊ እንዲሆኑ የረዱ ባህሪዎች ሲሉ ይተነትናሉ። ያንን የመሰለ ጠባይ ይልቁንም ደግሞ ከዚህ ቀደም በአመራር መስክ ያልተሰማራ ሰው ሲያሳይ የራይ ጥራት የሐሳብ ልዩነትን መቀበል ማለፊያ ነው ብሎ መውሰድ፣ ድልን የራስ ብቻ ለማድረግ ስህተትን መካፈል ኃላፊነት መውሰድ በዝርዝር ያነሷቸዋል። ልምድ ለሌለው መሪ እንዴት ነው ይሄ የሆነው የሚለውን ጥያቄ አሁንም ማንሳቱ አይቀርምና በብዙዎችም ዘንድ አይሳካላቸውም የሚል ስሜት አሳድረው የነበሩ መሪ ነበሩና።
ትክክል። በነገራችን ላይ አብርሃም ሊንከን የአሜሪካ ፕሬዚደንት ሲሆን ይሄ ነው የሚባል ልምድ አልነበረው። ራሱን ያስተማረ ሰው ነው፣ ትምህርት ቤትም አልገባም። በአጠቃላይ ተደምሮ ትምህርት ቤት ውስጥ የተማረበት ከ12 ወር አይበልጥም። እና ግን አንባቢ ነበር። ከጎረቤት ከሌላ ስቴት የዞረ መጽሐፍ እየቃረመ አንብቦ ራሱን ያስተማረ ሰው እና እዚህም ላይ አንድ ተወራራሽነት አለው። ከምሰማውና ከማነበው ዶክተር አብይ በጣም አንባቢ ናቸው። የስነ ጽሁፍና የኪነት ወዳጅ ናቸው እና የበለጠ ዝግጅት አላቸው ብዬ አምናለሁ። ዘመኑንም የ150 ዓመት ልዩነት አለ። አሁን ራሳቸውን ኢንፎርም የማድረግ የሌሎችን ልምዶችን የመቅረም እና የማገናዘብ እድላቸው ለዶክተር አብይ የተሻለ ነው ከአብርሃም ሊንከን። ስለዚህ በዛ ላይ እኔ ስጋት የለኝም። ትብናቸውም ጥሩ ነው። ፍቅር ነው፣ መታረቅ ነው፣ አንድነት ነው። በማንም ላይ የጥላቻና የበቀል ስሜት ሳይኖረን በጽኑ ፍቅር ተሳስረን የጀመርነውን የሀገር ግንባታ እንቀጥላለን። ከፍጹም ይቅር መባባል ተነስተን የሀገራችንን ቁስል እናክማለን አለ አብርሃም ሊንከን በጌትስበርግ አድሬስ። እነዚህ ቃላቶች በተደጋጋሚ ከዶክተር አብይ ንግግር ላይ አያቸዋለሁ በተደጋጋሚ እና በጥሩ አጀማመርና በጥሩ እርምጃ ላይ ናቸው ብዬ የምወስደው በዚህ ምክንያት ነው ሲላል ስለማይ
አቶ ይልማ በመሪዎቹ ጠባይ ውስጥ እንዲታይ የፈለጉትን ብዙ ጊዜ ቀርቦ የማይታየንን ቅድም የአመራር ብቃትን የሚያሳይ ዝና የማለትን ሚና እጅግ አስፈላጊ መሆኑን ያን ያህል የምንረዳ አይመስልምና ከመዝናናት አስፈላጊነት ጋር ያነሷቸውን ነጥቦች አካፍለው የመዝናኛ ፕሮግራማችንን ብንቋጭ።
ልክ ነው። ይሄ በስራ ላይ ከራ ባልደረቦች ጋር ለና ባለ ሁኔታ መስራት የፈጠራ ችሎታን የመቀራረብ ሁኔታ ያመጣል። እና ደግሞ በአገር አመራር ላይ ያሉ ሰዎች 24 ሰዓት 7 ቀን በውጥረት የሚሰሩ ናቸው። በተለይ ደግሞ በውጥረት ዘመን ውስጥ የሚሰሩ ናቸው። እና ያ መሪ ለሌሎች ሰዎች ፈታ ያለ የሰራታዊ ምስጥር ጥረት የማድረግ ግዴታ አለበት። መቀለድ አለበት፣ መጫወት አለበት፣ ማበረታታት አለበት። እንደዛ እንዲሆን በውጥረት ውስጥ ስራ መስራት የመጨረሻ ውጤቱ ክሬቲቭ አለመሆን ነው፣ መሽከም ነው፣ መሰልቸት ነው፣ ተስፋ መቁረጥ ነው። ያ እንዳይሆን ግዴታ ይህንን የዘና ያለ ኢንቫይሮንመንት የመፍጠር እና ሰዎች ደግሞ እንዲዝናኑም ማበረታታት ይኖርበታል። መሪ አንዳንድ ጊዜ አሁን ጠቅላይ ሚኒስትር አብይ ህዝብ ጋር ሲነጋገሩ ቀንድ ይቀልዳሉ ይወርቻሉ። እና ሰው ደግሞ ድንገት ቴንስ ሆኖ ካል እንዴ ዘና በሉኝ ይሄንን ለቀልድ ነው ያልኩት ይላሉ። ይሄ አንድ ትልቅ የመሪነት ቀላል ነገር ቢመስልንም ጨዋታ ቢመስልንም አንድ ትልቅ የመሪነት ችሎታ
አላጊ ጠባይ ነው። አቶ ይልማ እርሶም በአስተዳደር ሙያ ውስጥ የማኔጅመንት ባለሙያ ሆነው ጠበቅ ያሉ ጉዳዮች ላይ የመጻፎን የመወያየቶን ያህል ጽሁፎችን ተመልክቻለሁ። ሌሎች በሚያደርሱትም ላይ ያን ስሜት የሚያንጸባርቁ ለመዝናናት ጥሩ ቦታ የሚሰጡ ይመስላል። ልክ ይሆን ግምቴ?
በጣም ትክክል ነው። እኔ ስጽፍ ጊዜ ከብርሃኑ ሳይድ ነው የማየው። የተጨናነቀ ጽሁፍ አልወድም በሆነ እና ጠንከር ያለ ርዕስ ላይ ውይይት እንኳን ስናደርግ በዛ ውስጥ አንዳንድ ቃላቶችን የመወርወር አንባቢውን ደግሞ ፈታ የሚያደርግ የሚያስደምም ነገር መጨመር ምንም ኃጢአት የለበትም። ጥሩ ነገር ነው። እንደውም ያ ማስተላለፍ የምትፈልገው መልዕክት እንደውም ተቀርጾ የሚቀረው በእንደዚህ አይነት ሁኔታ ስታቀርበው ነው እንጂ እጅግ በጣም በጠነከረና በከረረ ሁኔታ መጻፍና መነጋገር ለማንም አይጠቅም።
አቶ ይልማ አዳሙ ከሎስ አንጀለስ ከተማ፣ ቀደም ብዬ እንዳስተዋወቅኩት በሚቀጥለው ውይይታችን ግራና ቀኝ በተቀናቃኝነት የሚታዩት ወገኖች በሚኖሩበት ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። ለጽሁፎም ለውይይቶም አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ስለተሰጠኝ እድል አሉና።